በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 19 2015 ዓ.ም ዝግጅታችን ጀመረ። ዛሬ ከሰባት ወራት በኋላ የመጀመሪያ በረራውን ያደረገው የኢትዮጵያ አየር መንገድ ወደ መቀሌ ሲጓዝ በአዲስ አበባ በሚገኘው የኢትዮጵያ አየር መንገድ ውስጥ የነበሩ ተጓዦች ስሜት ምን ይመስላል?
ከምወዳት ልጄና ከምወደው ባሌ ተለቼ እዚህ ቁጭ አርፌ ስንት ዓመትና እሷን ላስፈትን ብዬ ነው የቀረሁት። ቃይን እንደላኩት እሷን ላስፈትን ብዬ መንገድ ተዘጋ ድንገት። አሁን ትናንት ዜና ሰማግን እውነት ጎንበስ ብዬ መሬት ላይ ነው ያለቀስኩት። እውነት
መንገደኞቹ ዛሬ መቀሌ ገብተዋል። እዛ የገቡት መንገደኞችስ ስሜት ምን ይመስላል?
ብጣዕሚ 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 ካብ መጠን ብላዕሊ ታሕጓስ ካብ መጠን ብላዕሊ ዝወደይ ግርማ
በጣም በጣም ከመጠን በላይ ደስ ብሎኛል። ልጄ ግርማዬን አገኘው፣ ህይወቴን አገኘው።
እናትና ልጅ ከተገናኙ በኋላ እናት ያካፈሉን አስተያየት ነው። ሙሉ ዘገባውን በምሽቱ የአብይ ርዕስ ዘገባችን እናስደምጣችኋለን። ሌሎች በርከት ያሉ ለምሽቱ የያዝናቸው ቅንብሮችም አሉን። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። ስመኝሽ የቆየ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። እናንተም እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁ እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም በትዊተር ገጻችን ጎብኘት አድርጋችሁ አስተያየታችሁን አካፍሉን። መረጃዎቻችንንም በዛው እናጋራችኋለን። ተከተሉን፣ ተነጋገሩ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት መቆሙን ተከትሎ የጤና አቅርቦቶችና ሌሎችም ቁሳቁሶች ወደ ትግራይ በመግባት ላይ ይገኛሉ ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ ተናገሩ። የጤና ሚኒስትሯ ሊያ ታደሰ ከቻይናው ማዕከላዊ ቴሌቪዥን ሲሲቲቪ ጋር ባደረጉት ቃለ ምልልስ በጦርነት ለተጎዳው ክልል እርዳታ ለማድረስ የማያቋርጥ ጥረት ማድረግ አስፈላጊ ነው ሲሉ አጽንኦት ሰጥተው ተናግረዋል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ እንግዱ ወልዴ ያቀርበዋል።
የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እንደሚለው በአፋርና አማራ ክልሎች በኩል ባሉ አራት መተላለፊያዎች ምግብና ሌሎች አቅርቦቶች ወደ ትግራይ ክልል በመግባት ላይ ናቸው። የጤና ጥበቃ ሚኒስትሯ ሊያ ታደሰ እስካሁን የወጣውን ወጪ አስመልክቶ ለቻይናው ማዕከላዊ ቴሌቪዥን ሲሲቲቪ ይህን ብለዋል።
ሲማንታሪያን አክሰስ ሃዝ ቢን ሪዝዩምድ አ ቶታል ኦፍ ወርዝ 240 ሚሊዮን 815
ሰብአዊ እርዳታ ወደ ክልሉ መድረስ ከቀጠለ ጊዜ አንስቶ ከ240 ሚሊዮን ብር በላይ የሚያወጣ ህይወት አድን የመድኃኒት አቅርቦት ትግራይ ክልል ደርሷል። ከዚህ ውስጥ 112 ሚሊዮን የሚያወጣው ለክትባትና ተያያዥ ፍጆታዎች ዋለ ነው።
የጤና ጥበቃ ሚኒስትሯ እንዳሉት በትግራይ ክልል የሚገኙ 10 ሆስፒታሎችና 24 የጤና ጣቢያዎች አገልግሎት እንዲቀጥሉ ለማስቻል መንግስት የጤና ባለሙያዎችን ወደ ስፍራው ልኳል። በክልሉ ያለውን የጤና ሁኔታ ከፍተኛና አሳሳቢ ብሎ የገለጹት ሚኒስትሯ ለአጣዳፊ ጉዳዮች መልስ ለመስጠትና የጤና ተቋማትን ወደ ነበሩበት ሁኔታ ለመመለስ ተጨማሪ ጥረት መደረግ እንዳለበት ተናግረዋል።
We expect to continue to do more because the need is, as you can see, huge. And based on our recent tentative plan, which will continue.
ተጨማሪ እንደምንልክ ይጠበቃል። እንዳያችሁት ፍላጎቱ ከፍተኛ ነው። አሁን ለጊዜው በያዝነውና ለሚቀጥለው 6 ወራት ላቀድነው ስራ 7.8 ቢሊዮን ብር ያስፈልገናል። በመሆኑም እርዳታና ሌሎች አቅርቦቶችን ማድረሱንና ከአጋሮቻችን ጋር መስራቱ ይቀጥላል።
በአፍሪካ በህዝብ ብዛት ሁለተኛ ደረጃ ላይ ባለችው ኢትዮጵያ በመንግስትና በህወሓት ኃይሎች መካከል 2 ዓመት የፈጀ ጦርነት ተካሂዶ በሺዎች የሚቆጠሩ ሲሞቱ በሚሊዮን የሚቆጠሩትን ደግሞ የሰብአዊ እርዳታ ጠባቂ አድርጓቸዋል። ሁለቱ ወገኖች ባለፈው ወር የተኩስ ማቆም ስምምነት መፈራረማቸው ይታወሳል።
ሩሲያ ዛሬ ረቡዕ የተኮሰቻቸው ሚሳኤሎች በኸርሰን ደቡባዊ የከተማዋ ክፍል የሚኖሩ ሲቪሎችን ኢላማ ያደረጉ ነበሩ ስትል ዩክሬን ክስ አቀረበች። የሩሲያ ኃይሎች ባለፈው ወር ጥለው ከወጡ በኋላ ዩክሬን ዳግም በተቆጣጠረችው በኸርሰን ግዛት ላይ 33 ሚሳኤሎች መተኮሳቸውን የዩክሬን የጦር ኃይሎች አጠቃላይ ሰራተኞች ያስታወቁ ሲሆን ሩሲያ ግን ሲቪሎችን ኢላማ አላደረኩም ስትል ክሱን አስተባብላለች። ከዚህ ጋር በተያያዘ የሩሲያ ፕሬዝደንት ቭላድሚር ፑቲን ሀገራቸው በዚህ ወር መጀመሪያ ተግባራዊ የተደረገውንና በምዕራባውያን ሀገሮች ለተጣለው የነዳጅ ዋጋ ጣሪያ ስምምነታቸውን ለሰጡ ሀገሮች ማንኛውንም አይነት ነዳጅ መላክ እንደምትከለክል ትናንት ማክሰኞ አስታውቀዋል። አዋጁ ዩናይትድ ስቴትስ ሌሎች የውጭ ሀገሮችና እነሱን የተቀላቀሉ ዓለም አቀፍ ድርጅቶች ለወሰዱት ጠብ አጫሪና ዓለም አቀፍ ሕግን የጣሰ እርምጃ ቀጥተኛ ምላሽ ተደርጎ መቅረቡን ሮይተርስ ዘግቧል። የነዳጅ ዋጋ ጣሪያ ተመኑ የተቀመጠው ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና ዩናይትድ ስቴትስን ባካተተ የሰባት ሀገሮች እና የአውሮፓ ህብረት ስምምነት መሰረት ሲሆን በቡድን ሰባት ሀገሮች በአውሮፓ ህብረትና በአውስትሬሊያ ተፈጻሚ እንደሚሆን ሮይተርስ ጨምሮ ዘግቧል። ሩሲያ የዋጋ ጣሪያ መቀመጡ በዩክሬን የምታደርገውን ወታደራዊ ዘመቻ እንደማይጎዳው በመግለጽ ለነዳጅ ምርቶቿ አዳዲስ ገዢዎችን እንደምታገኝ ያላትን እምነት ገልጻለች። የዩናይትድ ስቴትስ የተወካዮች ምክር ቤት ዜጎችን በማዋከብና በመከታተል ለኢራን መንግስት የሚሰሩትን ሰዎች ተጠያቂ የሚያደርገውን የማሺ አሊኔጃድ ወከባና ህገወጥ ኢላማ ህግ የሚለውን ማስፈጸሚያ ጨምሮ ባለፈው ሳምንት የ1.7 ትሪሊዮን ዶላር የወጪ ረቂቅ አሳለፈ። የማሺ አሊነጃጅ የወከባና ህገወጥ ኢላማ ህግ የተሰየመው በቪኦኤ ፋርስ ቴሌቪዥን አዘጋጅና የኢራንን መንግስት በመተቸት በምትታወቀው እንዲሁም ወደ ኢራን ታፍና እንድትመለስ ሴራ በተፈጸመባት ጋዜጠኛ ስም ነው። የወጣው ህግ ላይ የኢራን እስላማዊ ሪፐብሊክ ኢራን ውስጥ ለሰብአዊ መብቶችና ነጻነት ሰላማዊ በሆነ መንገድ የቆሙ ግለሰቦችን ይከታተላል፣ ያዋክባል፣ ያሸብራል፣ ያሰቃያል፣ ያፍናል፣ ይገላል፣ ንጹሐን ተቋማትንና ግለሰቦችን በኢራን መንግስት ያገዛዙ ጠላት ተደርገው ተፈርጀዋል። በዩናይትድ ስቴትስ ምድር የሚገኙ የዩናይትድ ስቴትስ ዜጎችን ጨምሮ የውጭ ዜጎችን አፍኖ ይወስዳል የሚሉ ክሶች ሰፍረውበታል። ውሳኔው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በኢራን የሰብአዊ መብቶችን ሁኔታ ጨምሮ የኢራን መንግስት ባለፈው ዓመት በኢራን ውስጥና ከኢራን ውጭ ያሉ ተቃዋሚዎችን ኢላማ በማድረግ የወሰዳቸው እርምጃዎችና ተቺዎቹን ዝም ለማሰኘት የገንዘብ ድጋፍ ስለሚያደርግበት መንገድ ዝርዝር መረጃ የያዘ ሪፖርት እንዲያቀርብ የሚያዝ መሆኑ ተጠቁሟል። በሌላ የኢራን ዜና የቀድሞው የኢራን የእግር ኳስ ኮከብ አሊ ዲዬ ባለቤቱና ሴት ልጁ ከቴህራን ወደ ዱባይ ሲጓዙበት የነበረው አውሮፕላን በድንገት እንዲያርፍ ተደርጎ ከኢራን እንዳይወጡ መከልከላቸውን ተናገረ። ባለፈው ሰኞ አውሮፕላኑ ለተሳፋሪዎች ሳይነገር ኪሲ የምትባል የኢራን ደሴት ላይ እንዲያርፍ ከተደረገ በኋላ ቤተሰቡ ለጥያቄ መወሰዱን የእግር ኳስ ኮከቡ ተናግሯል። ዲዬ የቀድሞ የኢራን ብሔራዊ ቡድን አምበል ሲሆን የሀገሪቱ መንግስት በሰዎች ላይ ከሚያደርሰው ከአፈናውና ከጥቃቱ እንዲሁም ከእስሩ ይልቅ ለሀገሪቱ ችግሮች መፍትሄ ይስጥ በማለት ማህበራዊ መገናኛ ላይ ሲያሳስብ እንደነበረ ተመልክቷል። ባለቤቱ ከጸረ መንግስት ቡድኖችና ተቃዋሚ ሰልፈኞች ጋር ግንኙነት አላት ተብላ ከሀገር እንዳትወጣ መከልከሏን የኢራን መንግስት የዜና አገልግሎት የፍርድ ሚኒስቴር ባለስልጣናትን ጠቅሶ ዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ውስጥ አዲስ የተመሰረተው የቤንጃሚን ነተንያሁ መንግስት የዌስት ባንክን ሰፈራ ማስፋፋት ቅድሚያ ከሚሰጣቸው ዝርዝር ጉዳዮች መካከል መሆኑን አስታወቀ። ከጥምር መንግስቱ ጋር በገቡት ስምምነት መሰረትም ብዛት ያላቸው በህገወጥ መንገድ የተገነቡ ከከተማ ወጣ ያሉ መኖሪያዎችን ህጋዊ እንደሚያደርግና ተይዘው የነበሩ አካባቢዎችን እንደሚቆጣጠርም ቃል ገብቷል። የሮማ ካቶሊካዊት ቤተ ክርስቲያን የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክት በጠና መታመማቸውን ርዕሰ ሊቃነ ጳጳሳት ፍራንሲስ ገለጹ። ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ይህንን ያስታወቁት በየሳምንቱ ረቡዕ ምዕመናንን በሚያስተምሩበት ስነ ስርዓት ላይ ሲሆን፣ የቀደሙት የቤተ ክርስቲያኒቱ መሪ ቤኔዲክት እድሜያቸው በጣም የገፋ እንደመሆኑ ባለፉት ሰዓታት ህመማቸው እየጠናባቸው ሄደዋል ካሉ በኋላ ምዕመናኑ እንዲጸልዩላቸው ተማጽነዋል። በመጨረሻም ላለፉት 3 ዓመታት ያህል ከዓለም የተገለለችበት ጥብቅ የኮሮና ቫይረስ ቁጥጥር ፖሊሲዋን እያረገበች የምትገኘው ቻይና ለዜጎቿ መደበኛ ፓስፖርትና ቪዛ መስጠት እንደምትጀምር አስታወቀች። በዚህም መሰረት በሚቀጥለው ወር ለሚከበረው የቻይና የአዲስ ዓመት በዓል በብዙ ሚሊዮኖች የሚቆጠሩ ቻይናውያን ከሀገር ውጭ ይጓዛሉ ተብሎ ተገምቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ታህሳስ 19 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዘገባችንን እንወስዳችሁ። በቀዳሚ ዘገባችን ቅድሚያ ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። የኢትዮጵያ አየር መንገድ ከ1 ዓመት ከ7 ወራት በኋላ ለመጀመሪያ ጊዜ መንገደኞችን አሳፍሮ መቀሌ ገብቷል። ተሳፋሪ መንገደኞቹም ከረጅም ጊዜ በኋላ ከቤተሰቦቻቸው ጋር በመገናኘታቸው ደስታቸውን የገለጹ ሲሆን ሌሎች ቤተሰቦችም እንዲሁ መገናኘት እንዲችሉ ሁሉም መስመሮች እንዲከፈቱ ጠይቀዋል። ሙልጌታ አጽብሀ ከመቀሌ ዝርዝሩን ይዟል።
138 መንገደኞች ያሳፈረ ቦይንግ 737 የተሰኘ የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ መቀለ ከ1 ዓመት ከ7 ወር በኋላ ለመጀመሪያ ጊዜ በዛሬው ዕለት ረቡዕ ታህሳስ 19 2015 ዓ.ም ገብታለች። መንገደኞቹ ከአውሮፕላኗ ሲወርዱ ደስታቸውን ሲገልጹ ነበር። ዮናስ ተስፋ የተባለ ከመጀመሪያ መንገደኞች አንዱ ነው። ቤተሰቦቹ ማግኘቱም እንዳስደሰተው ነው የሚገልጸው።
ሰላም ሲኖር ሁሉም ነገር ደስ ይላል። ሰላም ሲኖር ከቤተሰብ ጋር እንገናኛለን። ሰላም ሲሆን አካባቢያችን ማየት እንችላለን። ያደግንበት ሰፈር ጓደኞቻችን ለማግኘት አሁን በጣም ጉጉት ላይ ነው ያለሁት። ሶ ዛሬ ቤተሰቦችን አግኝቻለሁ። ከተወሰነ ሰዓታት ጓደኞችን ወጣ ብዬ አያት አድርጓለሁ። ሰፈሩን እቃኘዋለሁ። ቢኮዝ ሰላም ሲሆን እንደዚህ አይነት ነገሮች ሲኖር በጣም
ወራጆች ሰምተው ነበር እንደምትመጣ?
ኖ ሰርፕራይዝ ነው ያደረኳቸው። አንደኛ ሰርፕራይዝ ማድረግ ፈልጌ ሳይሆን ኮሙኒኬሽን የለም፣ የስልክ ኮሙኒኬሽን ስለሌለ ስለዚህ በምን ልንገራቸው? ሶ አጋጣሚ ነው የደረስኩት።
በቀጣይ ሁሉም አገልግሎቶች ተሎ እንዲከፈቱም ጠይቋል። እናቱ ወይዘሮ አበራሽ ኃይሌ የተባሉ በበኩላቸው
ብጣዕሚ 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 ካመጠን ብላዕሊ ታሕጓስ ካመጠን ብላዕሊ ዝወደይ ግርማያ
በጣም በጣም ከመጠን በላይ ደስ ብሎኛል። ልጄ ግርማዬን አገኘው፣ ህይወቴን አገኘው፣ የወንድሞቼ ምትክ አገኘው። ዛሬ ነጋልኝ። የቀሩት ልጆቻችን እንዲመጡ፣ ሰላም እንዲሆንልን፣ የትግራይ ህዝብ በሙሉ በደስታ ወደ ቤቱ እንዲገባ፣ ፀሐያችን እንዲወጣልን፣ እንደ ድሯችን እንዲሆንልን፣ አብረን እንድንበላና እንድንጠጣ ተመስገን እንድንል ነው የምፈልገው።
ሌላ በአውሮፕላኑ ወደ መቀለ ከተጓዙ አንዷ ወይዘሮ ማና ሐጎስ የተባሉ ልጃቸው ለማዋለድ ከ1 ዓመት ከ7 ወር በፊት ወደ አዲስ አበባ መሄዳቸው ገልጸው ወደ ትግራይ ለመመለስ መንገዱ በመዘጋቱ እዛው አዲስ አበባ እንደቆዩ ተናግሯል። ከአውሮፕላን ሲወርዱም በእልልታ ነበር።
እና ምን ልበል፣ ከጨለማ ወደ ብርሃን ወጣው፣ ከሀገሬ ተገናኘው፣ ከወንድሞቼ ጋር ተገናኘው። ፊት ለፊት የምናወራበት ፈጣሪ ሙሉ ብርሃን ያደርግልን፣ እርቅና ምህረትን ያውርድልን።
አቶ ሰለሞን ህንጻ የተባሉ 2 ዓመት ከቤተሰብ ተለያይተን በጭንቅ ነው ያሳለፍነው ብለው አሁን በረራ ተጀምሮ መምጣታችን አስደስቶኛል ብለዋል።
ቤተሰብ ጥየቃ ነው የሄድኩት። ስለዚህ አጋጣሚ ሆኖ እዛ ተዘጋውና እዚህ ወደ ሀገር የመመለሴ በጣም ደስ ብሎኛል። እዛ ያለና እዚህ ያለው ሁሉም ሰው ያውቀዋል፣ ውስጡ ነው የሚያውቀው እንጂ በጣም ከባድ ነው። እግዚአብሔር ይመስገን ለዚህ ላሳየኝ በጣም እግዚአብሔር ይመስገን በጣም አመሰግናለሁ። እዛም እዚህም በጣም ሁሉም ሰው ተለያይቷል። ስለዚህ መገናኘት ይፈልጋል። አገሩ ሰላም እንዲሆን ይፈልጋል።
በመቀለ አሉላ አባነጋ ኤርፖርት ከቤተሰቦቻቸው በናፍቆት እየተሳሳሙ ያገኙዋቸው ወይዘሮ ሀረጎይን ደስታ የተባሉ በበኩላቸው
ደስ ይልኝ ስተገበረ እርቅን ፍቅርን ውን ቀጻሊ ጎረ ፈጣሪ
ደስ ብሎኛል። የተደረገውን እርቅና ፍቅርም ፈጣሪ ቀጣይ ያድርገው። ሁሉንም በቤትና በበረሃ ያለውንም ያገናኘው። ሰላም ያብዛልን።
ከመቀለ ወደ አዲስ አበባ ለመጓዝ በመቀለ አሉላ አባነጋ ኤርፖርት ያገኘሁት ሙሴ ገብረስላሴ የተባለ ደግሞ
ይህም በረራ እስካሁን ድረስ ተቋርጦ የነበረው በነበረው የአገሪቱ ሁኔታ ነው። ስለዚህ ሰላም ውጤት ነው። ሰላም ደግሞ ለሁሉ አስፈላጊ ነው። ስለዚህ ይህንን በረራ በመጀመሩ ብዙ ጥቅም አለው ለታካሚዎች፣ እንደዚህ የታመሙ መድኃኒትም ላጡ፣ የንግድ ማህበረሰብ እንዲሁም የተለያየ ነገሮች የጎደሉ ነገር ስለሚሞላ በጣም ጥሩ ነው። በቀጣይም ለመቀሌ በቂ ፍላይት ስላልሆነ 2-3 ፍላይት መጨመር አለበት ብዬ ነው ማስበው።
ሌሎች ያልተከፈቱ መሰረታዊ አገልግሎቶች በቅርቡ ለመክፈት እንደሚሰሩ ከትናንት በስቲያ መጥተው የነበሩ ከፍተኛ የፌዴራል ባለስልጣናት ገልጸው ነበር። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ከዚሁ ርዕስ ሳንወጣ መንገደኞቹ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ሲነሱ ሮይተርስ በስፍራው ተገኝቶ የተወሰኑትን አነጋግሮ ነበር። ስሜታቸውንም ጠይቋል። እንግዲህ ወልዴ እንደሚከተለው ይዞታል።
የኢትዮጵያ አየር መንገድ ከ18 ወራት መቋረጥ በኋላ ወደ ትግራይ ክልል መዲና መቀሌ በረራ መጀመሩ ያስደሰታቸው ተጓዦች በአዲስ አበባ ቦሌ አውሮፕላን ማረፊያ ደስታቸውን ሲገልጹ ተስተውለዋል። ከተጓዦቹ አንዷ ካሳይ ኃይሉ ይህን ትላለች።
ከምወዳት ልጄ እና ከምወደው ባል የተለየች ነው። ቁጭ አርፈ ስንት አመት እና እሷ እንዳስፈትን ብዬ ነው የቀረሁት። ቃይን እንደላኩት እሷ እንዳስፈትን ብዬ መንገድ ተዘጋ ድንገት። አሁን ትናንት ዜና አሰማግን እውነት ጎንበስ ብዬ መሬት ላይ ነው ያለቀስኩት። እውነት በጣም ነው ደስ ያለኝ። በጣም በዚህ እንድቀጥል ደግሞ እውነት ሁሉም ብሔር ብሔረሰብ በዚህ እንድቀጥልልን፣ ሰላም እንድፈታልን። ሰላም ስኖር ነው ሁሉ ነገር ያለን ወንድም። ሰላም ስኖር ነው መንቀሳቀስ ያለ መስራት ያለ መንቀሳቀስ።
ከሁለት ዓመት በፊት ጦርነቱ ሲጀመር በረራ በመቋረጡ ከቤተሰብ አባሎቻቸው ጋር መገናኘት ያልቻሉት ተጓዦች ቤተሰቦቻቸውን እንደገና ለማየት ጓጉተዋል። የካህሳይ ኃይሉ ልጅም ሰላም ተስፋዬ ደስታዋን እንዲህ ስትል ትገልጻለች።
እኔ በጣም ነው ደስ ያለኝ እና ከእህቴ ጋርና ከአባቴ ጋር ስለተገናኘው በጣም ደስ ብሎኛል። በቃ ሌላ ሞሮ ነው።
ተጓዥ ተስፋዬ ተክላይም ይህ ቀን የደስታ ቀን ነው ይላል።
በጣም ደስ የሚል ነገር ነው። ያው በስንት ጊዜ በኋላ ነው ቤተሰቦቻችን እያገኘን ያለ ነው። ይህ ሰላም ሎጌት በጣም ደስ ይለኛል። አይቀር ነገር ካለም እግዚአብሔር ብሎት ስታክል እዛ ያለውን ነገር ኢንተርኔቱም ይሁን ያለው አንዳንድ ጊዜ የጎደሉ ነገሮች አሉ እንደምንሰማው፣ እሱ ነገር ስታክል ደግሞ የበለጠ አሪፍ ይሆናል። በጣም ደስተኛል።
ንግስት ኃይለ ማርያም ሌላዋ ተጓዥ ነች።
እኔ አጋጣሚ መጣሁ ልጄ ለማስወለድ ነው የመጣሁ። ሁለት ሳምንት ነው የመጣሁ። ግን አሁን ያው አመት ከስድስት ወር አልፈዋል ማለት ነው። አሁን ሰላም ሆኖ ወደ ሀገሬ ለመመለስ በጣም ነው በጣም ደስተኛ ነው። እግዚአብሔር ሰላም ያድርግልኝ እንደነበረ ይመልስ።
በአዲስ አበባ የሚገኝ አንድ የጉዞ ወኪል እንዳለው በረራ እንደሚቀጥል በተነገረ በሰዓታት ውስጥ ነበር ወደ መቀሌ የሚበረው አውሮፕላን ትኬት ተሸጦ ያለቀው። የኢትዮጵያ አየር መንገድ ትናንት ማክሰኞ እንዳስታወቀው ከፌዴራል መንግስት፣ ከህወሓትና ከትግራይ ክልል መንግስት ተወካዮች ጋር ካደረገው ስብሰባ በኋላ በረራው እንዲቀጥል ወስኗል። የአየር መንገዱ ዋና ስራ አስኪያጅ መስፍን ጣሰው እንዳስታወቁት በረራው ተለያይተው የነበሩ ቤተሰቦችን ለማገናኘት፣ የንግድ እንቅስቃሴዎች እንደገና እንዲጀምሩ ለማመቻቸት፣ ቱሪዝምን ለማበረታታትና ሌሎችንም ለማህበረሰቡ ጠቃሚ የሆኑ ጉዳዮችን ለመከወን ያስችላል።
የኢትዮጵያ አየር መንገድ በዚህ ወቅት ኢትዮጵያውያንን በማገናኘቱ ደስተኛ ነው ሲሉ የኩባንያው ዋና ስራ አስፈጻሚ መስፍን ጣሰው ለአሜሪካ ድምጽ ተናግረዋል። አየር መንገዱ ከሁለት ዓመታት በኋላ ዛሬ ወደ መቀሌ የጀመረውን በረራ አስመልክተው ለአሜሪካ ድምጽ ማብራሪያ የሰጡት ዋና ስራ አስፈጻሚው የዛሬው ደርሶ መልስ በረራ የተሳካ እንደነበርም ገልጸዋል። ዛሬ በአንድ የአውሮፕላን የተጀመረው የመቀሌ በረራ ከነገ ጀምሮ ደግሞ በቀን ሁለቴ ከፍ እንደሚደረግም ጠቁመዋል። የኢትዮጵያ አየር መንገድ በቀጣዩ ሳምንት ወደ ሽሬ መብረር እንደሚጀምርም ዋና ስራ አስፈጻሚው ተናግረዋል። የኢትዮጵያ አየር መንገድ አቶ መስፍን ጣሰው ለአሜሪካ ድምጽ የሰጡት ማብራሪያ አጠር ያለ ማብራሪያ በድምጽ ጥራት ችግር ምክንያት ነው ወደ እናንተ ማድረስ ያልቻልነው፣ ነገር ግን እንደ አቀረብኩት የገለጹልን ሀሳብ ይህንን ይመስል ነበር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። የሰማችሁት ለዕለቱ የያዝነውን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን እንለፍ። ይበልጥ መተማመን እያዳበሩ ነው ያላቸው የሰላም ስምምነቱ የትግበራ እርምጃዎችን እንደሚያደንቅ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። የምክር ቤቱ የፕሮግራምና ልማት አማካሪ ዶክተር ሞገስ ደምሴ የተጀመረው የሰላም ስምምነት ትግበራ ሂደት ወደ ኋላ እንዳይመለስ ጥንቃቄ ሊደረግ ይገባል ሲሉም አሳስበዋል። በተያያዘም ዛሬ ወደ መቀሌ በረራ የጀመረው የኢትዮጵያ አየር መንገድ ከአርብ ጀምሮ በረራውን ወደ ሁለት ከፍ እንደሚያደርግ አስታውቋል። ይህንን ዘገባ ቀደም ብለን አስደምጠናችሁ ነበር። ሁሉንም ዘገባዎች አንድ ላይ ጨምቆ ኬኔዲ አባተ እንደሚከተለው ያቀርበዋል።
የፌዴራል መንግስት ባለስልጣናት ቡድን ሰኞ ታህሳስ 17 2015 ዓ.ም በመቀሌ ያደረገው ጉብኝት ለሰላም ስምምነቱ ስኬታማነት አስተዋጽኦ እንደሚኖረው ሙሉ እምነት አለኝ ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ አስታውቋል። ጉብኝቱ የሰላም ስምምነቱ አፈጻጸም በመልካም ሂደት ላይ እንደሚገኝ እንዲሁም በሁለቱ ወገኖች በኩል ያለውን ተነሳሽነት የሚያሳይ ነው ሲልም አክሏል። በምክር ቤቱ የፕሮግራምና ልማት አማካሪ ዶክተር ሞገስ ደምሴ በሰጡን አስተያየት ከሰላም ስምምነቱ በኋላ ለመጀመሪያ ጊዜ ከአደራዳሪዎች ውጪ የፌዴራል መንግስትና የህወሓት ተወካዮች በመቀሌ መገናኘታቸው በመካከላቸው መተማመን እየተፈጠረ መሆኑን የሚያሳይ ነው ብለዋል።
እኛ እንደ ሲቪል ማህበረሰብ ድርጅቶች ምክር ቤት እንግዲህ የሰላም ግንባታ ሂደት ነው፣ ፕሮሰስ ነው። የሰላም ስምምነቱ የመጀመሪያ የጦር መሳሪያ ድምፅን ማቆም ችሏል። በመሬት ላይ ደግሞ ወደሚታይ የዜጎችን ህይወት ሊቀይር ወደሚችል ባዝ እርምጃ መሸጋገር አለበት እና ይሄ እርምጃ ደቡብ አፍሪካ ፕሪቶሪያ ላይ ተጀምሯል። ያ በአደራዳሪዎች የተደረገ እርምጃ ነው። ከዛ በኋላ ግን በተከታታይ በሂደት ቀስ በቀስ እንግዲህ በተደራዳሪ ወገኖች መካከል እንደ ጅምር የተወሰነ መተማመን ደረጃ ደርሷል ወይም ደግሞ እየተፈጠረ እንደሆነ ማሳያ ነው እና ጥሩ የሚባል እርምጃ ነው፣ ደፋር እርምጃ ነው። መንግስት መውሰድ ያለበት ነው፣ ለሰላም ሲባል መወሰድ ያለበት አንዳንዴ እንደዚህ አይነት እርምጃዎች መወሰድ አለባቸው። ይህንን ደግሞ በደንብ ማጠናከር፣ በዛኛውም ወገን ደግሞ ሬሲፕሮኬት መደረግ አለበት የሚል እሳቤ አለኝ።
ጠቅላይ ሚኒስትር አብይ አህመድ የልዑካን ቡድኑን ወደ መቀሌ መላካቸው መንግስት በሰላም ስምምነቱ ወደፊት ለመግፋት ያለውን ቁርጠኝነት ያረጋግጣል ያሉት የብሔራዊ ደህንነት አማካሪያቸው አምባሳደር ሬድዋን ሁሴን እንቅፋቱ እምነት ማጣት ነበር፣ ይህንን እንደገና ለማቀጣጠል ደፍረን ተነስተናል ሲሉ ትላንት በትዊተር ገጻቸው መግለጻቸው ይታወሳል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ደግሞ ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ብለዋል። አሁን ያለው የሰላም ስምምነቱ የትግበራ እንቅስቃሴ በተለያዩ አካላት አድናቆት ቢቸረውም የትግበራው ሂደት ግን ስለ መዘግየቱ ሲገለጽ ነበር። በዚህ ሀሳብ የማይስማሙት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የፕሮግራምና ልማት አማካሪ ዶክተር ሞገስ አተገባበሩ በጥሩ ደረጃ ላይ እንደሚገኝ ገልጸው ይህም ቀጣይነት እንዲኖረው ጥሪ አቅርበዋል።
የሰላም ስምምነት ትግበራው ዘግይቷል የሚል አሰስመንት የለንም እኛ። ኦፍኮርስ እንግዲህ እዛ በፕሪቶሪያ በተስማሙ በስምምነቱ ላይ በተስማተው መሰረት አንድ ወር ውስጥ ወደ ዲሞቢላይዜሽን መግባት አለበት የሚሉ አርቲክሎች አሉ። ነገር ግን ወደ ትግበራ ስትመጣ እያንዳንዱ ነገር እንደው እዛ ላይ በተቀመጠው መንገድ ይፈጸማል ማለት አስቸጋሪ ነው። ምክንያቱም ያለፈውን ነገር ማየት ይቻላል። በጣም ከባድ ሲትዌሽን ውስጥ ነው ያለፍነው እና እንደው እንደ ቀልድ በአንድ ወር ውስጥ ወታደሮች ወደ ካምፕ ገብተው ዲሞቢላይዝ ተደርገው ዲሚሊታራይዝ ተደርገው ምናምን የሚለው ነገር እንደው ትንሽ አስቸጋሪ ሊሆን ይችላል እና የሰላም ስምምነት ትግበራ ያው የብዙ ሀገሮችም ልምድ እንደሚያሳየው አመታቱ ሊወስድ ይችላል። እኛ ያን ያህል ሌክሽር ያለን እንደው ወራትና አመታት መቆየት አለበት ማለት ግን እንደው ያን ያህል ዘግይቷል የሚልም አሶስመንት የለን በእኛ በኩል ማለት ነው። ነገር ግን ሰቆቃው ለአንድም ቀን እንዲሆን መቀጠሉ በእኛ በኩል በጣም ኮንሰርን ያደርገናል እና ስለዚህ በተቻለ ፍጥነት ግን እንዲሄድ እንፈልጋለን። ከዛ ውጪ ግን ለሰላም ግንባታ ሁሉም ዜጋ ነው መረባረብ ያለበት። ሲቪል ማህበረሰብ ድርጅቶች ለምሳሌ ይህንን በደንብ መደገፍ ይኖርባቸዋል። ማህበረሰብን ማንቃት ያስፈልጋል እና እያንዳንዱ ማህበረሰብ ከግለሰብ እስከ ተቋማት ሁሉም በሙሉ ኃላፊነት አለበት። ስራዎች በተግባር ደግሞ ይህንን ወደ መሬት የሚያወጡ የሚያሰርሱ የአገልግሎት መስጫ ተቋማትን እንግዲህ የተወሰነ የተጀመራለ ነገር ግን ተጠናክሮ በቶሎ ወደ ስራ እንዲገባ ይህን ማድረግ ሲቻል ደግሞ ለሰላም ግንባታው አስተዋጽኦ ይኖረዋል።
የመቀሌውን ጉብኝት ተከትሎ የተለያዩ አገልግሎቶችን የማስጀመር እንቅስቃሴዎች ተጠናክረው የቀጠሉ ሲሆን የኢትዮጵያ አየር መንገድ ዛሬ መንገደኞችን አሳፍሮ ወደ መቀሌ በረራ አድርጓል። አየር መንገዱ ከአርብ ታህሳስ 21 2015 ዓ.ም ጀምሮ ወደ መቀሌ የሚያደርገውን መደበኛ በረራ በቀን ወደ 2 ከፍ እንደሚያደርግም በዛሬው ዕለት አስታውቋል። በተከታታይም የመንገደኞችን ቁጥር ከግምት ውስጥ በማስገባት በቀን የሚያደርገውን የበረራ ምልልስ እንደሚጨምር ነው የገለጸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። በኦሮሚያ ክልል ያለው የጸጥታ መደፍረስ በድርድር እንዲፈታ ከዚህ ቀደም ለምክር ቤቱ ጥያቄ ያቀረቡት ለሕዝብ ተወካዮች ምክር ቤት ማለት ነው የፓርላማ አባላት ከኦሮሚያ ክልልና ከፌዴራል የመንግስት ስራ አስፈጻሚ አካላት ጋር ተወያይተዋል። ገልሞ ዳዊት ዝርዝሩን ያሰማናል።
ሰላም ወደ ቦታው እንዲመለስ በሚል ለፌደራል ስራ አስፈጻሚ አካላት ጥሪ ያቀረቡ ያሉት የህዝብ ተወካዮች ምክር ቤት አባላት አሁንም ትላንት ቀጣዩ ውይይታቸውን ከፌደራሉና ከክልሉ መንግስት ኃላፊዎች ጋር ተወያይተዋል። ክቡር አቶ ቶላይሉ ማክሰኞ ታህሳስ 18 2015 ዓ.ም ስለተደረገው ውይይት ሲያብራሩ
ኦገንቶኒ መነመሪ በከቦታው መታ አፋያ ይመነመሪ በከቦታው መታ ፌደራላው በታገዘን አከሱማ ሲቲያንቱን አደሎሚ ሲ በከቧን ሞቱማ ፌደራላ ፓርላማት ተስፋይ ቤልጂጌ ኑማሪ ሰኒቱረኒ
የህዝብ ተወካዮች ምክር ቤት አመራር ክቡር አቶ ታገሰ ጫፎ ምክትላቸው አደሎሚ በጦ እንዲሁም የፓርላማዊ መንግስት ተወካይ አቶ ተስፋዬ ብልጅጌ ከዚህ በፊት አማክረውን ነበር። በኦሮሚያ ያለው የሰላም ችግር ሀገራዊ ችግር መሆኑንና መንግስት ለመፍታት በስራ ላይ መሆኑን ነበር ያሳወቁን። የተሰራው ነገርስ ምንድን ነው የሚለውን ነገር ጥያቄ አቅርበን ነበር። ልክ እንደ ትግራይ ልክ በቤኒሻንጉል የሆነው የሰላም መፍቴ በኦሮሚያም ለምን አይሆንም ነው። ምክንያቱም ሰላምን በጦርነት ብቻ ማሳካት አይቻልም። እንደ ባህላችን በሽምግልና በገዳ ስርዓት ለምን አንነጋገርም የሚለው ነገር ላይ ነው በሰፊው የተነጋገር ነው። አሁን ምዕራብ ኦሮሚያን ብትወስድ ላለፉት 4-5 ዓመታት እርሻ ሲታረስ አልነበረም። ህዝባችን ለ50 ዓመታት አይቶ የማያውቀው ደህንነት ውስጥ ነው ተዘፍቆ ያለው። ለዚህም ዋንኛ ምክንያት ግጭቱ ነው። ስለዚህ መንግስት ይህንን ግጭት አንድ በድርድር የሚፈታውን በድርድር በህግ ማስከበር ስራ መከናወን ያለበትንም እንዲከናወን ነው። በውይይት ስልህ እንግዲህ በኦሮሚያ አሁን ብዙ ሰው ነፍጥ ይዞ ዱር ገብቷል። ያን አንዱን ከአንዱ የመለየቱ ሊያዳግት ይችላል። እኛ እያልን ያለ ነው መንግስት አብሮ ለመምከር ከሚችለው ጋር ተማክሮ ሰላም ማምጣት እንዳለበት ነው የተነጋገር ነው። ይህን ነገር እንዴት መቼ ለሚሉት በተወካይ ኃይሎች የሚወሰን ነው የሚሆነው። አርሶ አደሩ የ2015 አዝመራ ሳይደርስ ወደ ቀዬው መመለስ እንዳለበት፣ በግጭቱ የፈረሱ የአስተዳደር መዋቅሮችና መሰረተ ልማቶችም ዳግም እንዲታደሱ የሚለው ላይም ተወያይተናል። በተለይ በኢሎ አባቦር፣ በቡድኖ ቤደሌ፣ በአራቱ የወለጋ ዞኖች የፈረሱትን መዋቅሮችና አገልግሎት ሰጪ ተቋማት የክልል የፌዴራልና ልማታዊ ድርጅቶች ተባብረው ወደ ቦታው እንዲመለሱት ነው የተነጋገርነው።
አቶ ቶላ በውይይቱ ላይ የኦሮሚያ ክልል ፕሬዝዳንትን ጨምሮ ከክልሉ በሚኒስቴር መስሪያ ቤት የተሾሙ ሚኒስትሮችና ሚኒስትር ዴታዎች በውይይቱ መሳተፋቸውንም አክለው ገልጸዋል። ክቡር ቤተል መልካሙም በዚህ ውይይት የተሳተፉ ሌላ የህዝብ ተወካዮች ምክር ቤት አባል በውይይቱ ከፍተኛ ከክልልና ከፌደራል መንግስት ባለስልጣናት በተጨማሪ ከህዝብ ተወካዮች ምክር ቤት እንዲሁም ከፌዴሬሽን ምክር ቤት ኃላፊዎች መሳተፋቸውን ገልጸው አባላቱ ላነሱ ጥያቄዎች የህግ አስፈጻሚ አባላቱም ምላሽ መስጠታቸውንም ለአሜሪካ ድምጽ ገልጸዋል።
ዴቪዛኑ ጄሰን እንስካን በርባኑ ኡመኒ ኦሮሞስ ኡመኒ ኦሮሚያ ከስጅራ ጅሮስ ኦሮሞስ ሰርኒ ብራኒ ነጋምበይ
የሰጡን ምላሽ እኛም በኦሮሚያ የምንኖር የኦሮሞም ሆነ የሌላ አካባቢ ተወላጆች በሰላም ወጥቶ እንዲገባ ነው። በዚህ ላይ ሁሉም ተረባርቦ መስራት አለበት። ለዚህም በሰላም መመለስ ለሚፈልግ አካል በራችን ክፍት ነው ሲሉ ነው የገለጹት።
በሌላ በኩል ከቅርብ ጊዜ ወዲህ በወሮ ጉድሩ ወለጋና ምስራቅ ወለጋ በአገረሸ ግጭት መፈናቀላቸው የተነገረና በሻምቡና አካባቢው ያሉ ተፈናቃዮች የሰብአዊ ድጋፍ እንደሚያስፈልጋቸው ለተፈናቃዮቹ የሰብአዊ ድጋፍ ያቀረቡ ተራድኦ ድርጅት ለአሜሪካ ድምጽ ገልጸዋል። ወጣት ቢያንሳ ደይስሳ አክሙን ኢኒሼቲቭ ፕሮጀክት የተባለ ሀገር በቀል ገብረሰናይ ድርጅት ባልደረባ ነው። ቢያንሳ ድርጅታቸው በአዲስ አበባ ከበጎ ፈቃደኞች ያሰባሰበውን የተለያዩ ድጋፎችን በሻምቡ ከተማ በሶስት መጠለያ ለተጠለሉ ተፈናቃዮች እንዲሁም በሰቀላ ከተማ በተመሳሳይ መልኩ ድጋፎችን ለተጎጂዎች ማድረሱን ተናግረዋል።
ፈያፊ በርኖታ ባይናን መከመናን ያደሳለ
በጣም አስቸጋሪ ነው ብዬ የሚወስደው የትምህርትና የጤና ጉዳይ ነው። ምክንያቱም አሁን በሆሮ ጉድሮ ወለጋ ዞን ከአራት እስከ አምስት በሚሆኑ ወረዳዎች የትምህርት ሂደቱ በሙሉ ቆሟል። ያሳሳቢ ነው። በሌላ በኩል በተለይ በጤና ረገድ በመናሪያ አካባቢ ተጠልለው ያሉት አስቸጋሪ ሁኔታ ውስጥ ናቸው። ወንድና ሴት አንድ ላይ ናቸው እየኖሩ ያሉት። መጸዳጃ ቦታ የለም፣ ውሃ የለም። ነፍሰ ጡር ሴቶች አሉ። እዚያው ቦታ ላይ መንታ ወልደው ያሉ ሴቶችን አግኝተናል እና ያ በጣም አሳሳቢ ነው።
ቢያንሳ ተጎጂዎቹ ተጨማሪ ድጋፍ ስለሚሹ አስፈላጊ ትኩረት ሊሰጣቸው ይገባል ብለዋል። ከመንግስት ኃላፊዎች ጋር በኦሮሚያ ያለውን ግጭት በድርድርና በሰላም ለመቋጨት እየጠየቁ ያሉት የህዝብ ተወካዮች ምክር ቤት አባላት በቀጣይም የመንግስት ተወካዮች በጉዳዩ ላይ ስለገቡት ቃል ክትትል እንደሚያደርጉም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከምስራቅ ሸዋ ዞን አዳማ።
ወደ ተከታዩ ዘገባችን ከመሄዳችን በፊት ዝግጅቶቻችንን ተከታትላችሁ አስተያየት ካላችሁ ጥያቄዎችና ጥቆማ ሲኖራችሁ የት ታገኙናላችሁ? አድራሻችንን እስቲ እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አሁን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችንን እናስደምጣችኋለን። የፖሊሲ ክፍተትና የግብርና መድን ተቋም አለመኖር አርሶ አደሮች የመድን ሽፋን እንዳያገኙ ማድረጉን ባለሙያዎች ገለጹ። አርሶ አደሮች የግብርና መድን ሽፋን ተጠቃሚዎች ባለመሆናቸው ምርቶቻቸውና እንስሳቶቻቸው በተፈጥሮ አደጋዎች ሲጠቁባቸው በተደጋጋሚ ለችግር እንደሚጋለጡም ባለሙያዎቹ ተናግረዋል። አርሶ አደሮቹ የመድን ሽፋን ተጠቃሚ አለመሆናቸው ለስራዎቻቸው ከገንዘብ ተቋማት ብድር እንዳያገኙና ምርታማነትን በማሳደግ የምግብ ዋስትናን እንዳያረጋግጡ እንዳደረጋቸውም ባለሙያዎቹ አመልክተዋል። ይህንን ችግር ለመቅረፍ በኢትዮጵያ አርሶ አደሮችን የሚያግዝ የግብርና መድን ፖሊሲ መቀረጽና ራሱን የቻለ የግብርና መድን ተቋም መቋቋም እንዳለበትም እነኚሁ ባለሙያዎች ገልጸዋል። ገብረ ሚካኤል ገብረ መድን ከአዲስ አበባ ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል።
በግብርና ፋይናንስ ላይ ጥናት ያደረጉት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ኃይሉ ኤልያስ የኢትዮጵያ አነስተኛ አርሶ አደሮች የመድን ሽፋን ተጠቃሚዎች አለመሆናቸው ለተለያዩ ችግሮች እንዲጋለጡ እንዳደረጋቸው ይናገራሉ።
እንግዲህ የኛ ሀገር ግብርና እንደሚታወቀው ለብዙ የተፈጥሮ አደጋ ከዚህ ከአየር ንብረት ለውጥ ጋር በተያያዘ ከእንስሳት በሽታ ጋራ፣ ከድርቅ ጋራ፣ ምግብ ሰብሎች በሽታ ጋራ በተያያዘ ብዙ ችግር ላይ ያለ ኢኮኖሚ ነው። ለዚህ ደግሞ የኢንሹራንስ ከቨሬጅ ቢኖር ምርትና ምርታማነት ይጨምር ነበር። ገበሬው ያጣውን ነገር ኮምፐንሴት የሚያደርግበት መንገድ ይኖር ነበር እና የሰው የኢንሹራንስ እድል ወይም አክሰስ ያለመኖሩ በአብዛኛው ተጎጂ እንዲሆን፣ ለምሳሌ ከብቶቹ ሲሞቱ ወይም እህሉ ሲበላሽበት ገበሬው ባዶ እጁን ወደ ቤቱ ነው የሚገባው። ድህነት ላይ ድህነትን መጨመር ማለት ነው። ስለዚህ የኢንሹራንስ አገልግሎቱ ትልቅ ነው፣ ያ ባለመኖሩ ጉዳቱ ትልቅ ነው ብሎ መውሰድ ይቻላል።
የአርሶ አደሮች የመድን ሽፋን ተጠቃሚ አለመሆን ለግብርና ስራዎቻቸው ብድር እንዳያገኙ ማድረጉንም ባለሙያዎቹ ገልጿል። በንብ ኢንሹራንስ የግብርና ኢንሹራንስ ቢዝነስ ኃላፊ አቶ ሰለሞን ዘገየ ለግብርናው ዘርፍ የባንኮች ብድር እየተሰጠ እንዳልሆነ ተናግረው የዚህ ምክንያቱ ደግሞ ግብርናው በመድን ሽፋን ስላልተደገፈ ነው ይላሉ።
የኢትዮጵያን የእርሻ ሴክተር፣ የግብርና ሴክተር ለማንቀሳቀስ ፋይናንስ ቁልፍ ነው። አርሶ አደሩ ተበድሮ ምርጥ ዘር፣ ማዳበሪያ፣ ቴክኖሎጂዎችን ተጠቅሞ ሊሰራ የሚችለው ብድር ሲያገኝ ነው። ለዛ ብድሩ ደግሞ ዋስትና የሚሰጠው ኢንሹራንስ ነው። የፋይናንስ አገልግሎት በቅጠሪቱ ኢትዮጵያ ስላልተስፋፋ የፋይናንስ ሴክተሩ ለአግሪካልቸራል ሴክተሩ የሚሰጠው ኮንትሪቢሽን በጣም ውሱን ነው።
አርሶ አደሮች የመድን ሽፋን ተጠቃሚዎች ቢሆኑ የገንዘብ ተቋማት ለግብርናው ዘርፍ ብድር ለመስጠት እንደሚበረታቱም ዶክተር ኃይሉ ኤልያስ ይገልጻሉ።
ለምሳሌ አንድ አበዳሪ ላበድር ሲፈልግ አንዱ ጥያቄ ኮላተራል ነው። አንተ አምርተህ ሰርተህ ወይም ከብቶችን አደልበህ ሽጠህ ትርፍ አግኝተህ ትመልሳለህ ብሎ ነው ኤክስፔክት የሚያደርገው። በሌላ በኩል ደግሞ ድርቅ ይመጣና ከብቶችን ይዞብህ ይሄዳል፣ እህሉ እንዳለ ይወድምብሃል። ስለዚህ ይሄ ማለት ነው አንተ ሰርተህ ነገ ላበደረህ ተቋም የምትከፍለው ገንዘብ አይኖርህም፣ አቅም አይኖርህም ማለት ነው። ተቋማቱ አንተ ላይ እምነት የላቸውም ነገም ለማበደር። ነገር ግን የኢንሹራንስ ከበረጁ ቢኖር ሁለቱ ጎን ለጎን ይሄዳሉ። አየህ፣ ይሄኛው ፌል ቢያደርግበት ኢንሹራንሱ ከበር ስለሚያደርግ ባበድረውም የኔ ሪስክ ይቀንሳል ብሎ ማበዳር የሚያስበው።
አቶ ሰለሞን በበኩላቸው የፋይናንስ ተቋማትና የመድን ተቋማት በቅንጅት ግብርናው ላይ ቢሰማሩ አርሶ አደሩ ይጠቀማል፣ የግብርና ምርታማነትም ሊጨምር ይችላል ባይ ናቸው።
አንድ ባንክ እርሻ ሴክተሩ ሲያበድር ሴክተሩ ሪስኪ መሆኑን ያውቃል። ነገር ግን ቢያንስ በአግሪካልቸራል ኢንሹራንስ ባክድ ቢሆን ፖርቲፎሊዮ ክሬዲት ፖርቲፎሊዮ ፕሮቴክት ቢያደርግለት ሊገባ ይችላል። ስለዚህ ምን አመጣ ማለት ነው? አንድ ኢንሹራንስና ክሬዲት በቅንጅት ወደ ገጠሩ ከገቡ አግሪካልቸራል ሴክተር ፕሮዳክቲቪቲውን ይጨምራል፣ ኤክስፖርትን ጀነሬት እናደርጋለን። ከሁሉ የበለጠ ደግሞ በምግብ ዋስትና ህዝብ ብንችል ከውጪ ሊገባ የሚችለውን እህል እናቆማለን፣ እርዳታ እናቆማለን። ያ ደግሞ ማለት ትልቅ ሴቪንግ ነው ለኢትዮጵያ።
አነስተኛ አርሶ አደሮች የመድን ሽፋን እንዲያገኙ ግን በሀገር ደረጃ የፖሊሲ ማዕቀፍ መዘጋጀት እንዳለበት በኢትዮጵያ መድን ድርጅት የግብርና ኢንሹራንስ ባለሙያ አቶ ተሾመ ደቦጭ ይናገራሉ።
ጥቃቅንና አነስተኛ ገበሬዎች እንዴት በተፈጥሮ አደጋ የሚደርስባቸውን ችግር እንሸፍን የሚለው ነገር ላይ ፖሊሲዎች ተቀርጸው መሰራት አለባቸው። የተለያዩ ስቴክሆልደሮች፣ ባለድርሻ አካላቶች ነገሩ ላይ እየተሳተፉ መስራት አለባቸው። መንግስት ድርሻውን ወስዶ የአንበሳ ድርሻውን ወስዶ እነዚህን ጥቃቅንና አነስተኛ ገበሬዎች ከኢንሹራንስ ጋር አያይዞ ምርታቸው ቀጣይነት እንዲኖር የምግብ ዋስትናን ለማረጋገጥ እንዲረዳ ቢሰራ የተሻለ ነው የምለው።
የግብርና መድን ፖሊሲ በዘርፉ ያለውን ክፍተት ለመሙላት እንደሚያግዝ አቶ ሰለሞን ተናግረዋል።
ይሄ ፖሊሲ ማዕቀፍ ምንድን ነው? ብዙ ጊዜ ፖሊሲ ይባላል። ለምሳሌ በአሜሪካ ነገር ብትመለከት ዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር ከ50 እስከ 70% ያርሶ አደሩን የኢንሹራንስ አረቦን የሚከፍለው መንግስት ነው። እኛ ጋር ለምን ያየውን? አርሶ አደራችን ለምን በፖሊሲ አይደገፍም? ኢንሹራንስን ደግሞ ወደ ገጠር ይዘን ስንገባ ብቻውን ነው ይዘንመጣው። ለምን ብቻውን? ከብድር ጋር ለምን እናያይዘው? ከማዳበሪያ ጋርስ? ከዘር ጋር? ይሄን እንፈልጋለን። በግብርናው ክፍለ ኢኮኖሚ ፖሊሲ ካለን ለአርሶ አደሩ እንዴት አድርገን ኢንሹራንስ እንሰጣለን? እውቀትስ እንዴት እናሸጋግራለን? አገር ውስጥ አቅም እንዴት እንፈጥራለን? እሚሉትን ነገሮች እዚህ በፖሊሲ ማቀፍ ውስጥ ከገባ ዘን ለፕራይቬት ሴክተሩ አጠቃቀም ይሄ ይቀለናል።
ለአነስተኛ አርሶ አደሮች የመድን ሽፋን ለመስጠት ራሱን የቻለ የግብርና መድን ተቋም እንደሚያስፈልግም ነው አቶ ተሾመ ደቦጭ የሚገልጹት።
ኬንያ ብንሄድ እና ዛምቢያ ብንሄድ አግሪካልቸራል ኢንሹራንስ ራሱን የቻለ ተቋም ነው። እኛ ሀገር ግን ምንም የግብርና መድን ሽፋንን የሚደግፍ የተለየ ተቋም የለም። ይህ ተቋም ካልተቋቋመ የኢትዮጵያን ገበሬዎች የምግብ ዋስትናን ለማረጋገጥ የሚከብድ ይሆናል። ይህ ተቋም ቢኖር ትልቁን ድርሻ ወስዶ ጥቃቅንና አነስተኛ ገበሬዎች የሚሰጥ ይሆናል። ኢንሹራንስ ግል ኢንሹራንሶችንም የመንግስት ኢንሹራንስ ኢትዮጵያ መድን ድርጅትንም መሀል አድርጎ ስራውን በስፋት ይሰራል ብዬ እላለሁ።
የኢትዮጵያን አርሶ አደር የግብርና መድን ሽፋን ተጠቃሚ ለማድረግ በዘርፉ ያለውን ግንዛቤ ማሳደግም ወሳኝ እርምጃ መሆኑን ነው ባለሙያዎቹ የገለጹት። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስቲ አሁን ደግሞ ከኢትዮጵያ እንውጣና ወደ ሌሎች የአፍሪካ ሀገሮች ጉዳይ እናመራለን። ወደ ሶማሊያ ነው የምንሄደው። ከመንግስት ሰራተኞች ውስጥ የሚበዙት ወይም ሀገር ውስጥ የሌሉ ወይም ደግሞ የስራ ገበታቸው ላይ ሳይገኙ ዝም ብለው ደሞዝ የሚከፈላቸው ናቸው ሲሉ የሶማሊያ ፕሬዚዳንት ተናገሩ። ፕሬዚዳንት ሀሰን ሼህ መሐመድ ባለፈው ሳምንት መጨረሻ ባደረጉት ንግግር ደሞዝ የሚከፈላቸው ነገር ግን በአካል ስራቸው ላይ የሌሉ ሰዎች ቁጥር ከ3500 እስከ 5000 እንደሚደርስ አመልክተዋል። አህመድ ሙሐመድ ከሞቃዲሾ ያጠናቀረው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች።
የሶማሊያ ፕሬዚደንት ሀሰን ሼክ መሐሙድ አብዛኛው የመንግስት ሰራተኛ ስራ ገበታው ላይ አይገኝም ብለው የሰጡትን መግለጫ ተከትሎ አድራጎቱ ብዙዎችን አስቆጥቷል። እንዲህ ያለ መግለጫ ሲሰጥ የመጀመሪያ ጊዜ ባይሆንም በፕሬዝደንት መሐሙድ የተሰጠው መግለጫ ብዙዎችን አስቆጥቷል። መንግስት እርምጃ እንዲወስድም ጠይቀዋል። ማሃድ መሐሙድ ሞቃዲሾ ውስጥ የፍራፍሬ ነጋዴ ነው። እንዲህ ሲል አስተያየቱን ሰጥቷል።
ወሐው ሐላላያቦ አህ ኢን ዶሉደ ኤኩቲ ሰንተሃይ ታገራደ ደግ ቢሂያሻ ሲአይ ኡማል ጊሊሶ
መንግስት ለሰራተኛው የሚከፍለውን ገንዘብ የሚያገኘው ከለጋሾች ነው። ይህንኑ ደግሞ ስራቸው ላይ ለሌሉ ሰዎች ይከፍላል ያለው ነጋዴው ሐሰን እንዲህ ያሉት ሰራተኞች የበሉትን ደሞዝ መመለስ አለባቸው፣ የህዝብ እምነት በማጉደል በንቅዘት ወንጀልም መከሰስ አለባቸው ብሏል። ሶማሊያ ለመጪው እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት ብሔራዊ በጀቷ 960 ሚሊዮን ዶላር ያስፈልጋታል። ከዚህ ውስጥ ከሁለት ሶስተኛ የሚበልጠውን ከለጋሾች እርዳታ ነው የምትጠብቀው። የዩኒቨርሲቲ ምሩቋ ዴካ ኤልሚ ፕሬዝደንቱና ጠቅላይ ሚኒስትሩ ሳይሰሩ የሚከፈላቸው ሰዎች ላይ አስቸኳይ እርምጃ መውሰድ አለባቸው ስትል አሳስባለች።
ወሐና ሲድራአድ ወይና ኢን ዶለድ አይሲነሶ መሻር ደትከ ባን 3500 ኦ አንሶ ሐድሪን ሐፊዝ
ትምርታቸውን ጨርሰው የተመረቁ ተማሪዎች ስራ አጥተው ቁጭ ብለው ከ3500 የሚበልጥ ሰው ሳይሰራ የመንግስት ደሞዝ ይበላል። ፕሬዝደንቱና ጠቅላይ ሚኒስትሩ አንድ እርምጃ መውሰድማ አለባቸው ነው ያለችው። ፕሬዚደንት መሐሙድ ስራ ገበታ ላይ ሳይገኙ ደሞዝ ስለሚከፈላቸው ሰራተኞች የተናገሩት ባለፈው አርብ በፕሬዚደንታዊው መስጂድ በጁማ ጸሎት ላይ ለባለስልጣኖቻቸው ባደረጉት ንግግር ነው።
ሲስተም ከመርኩ ሁኩቱሳ እንተ ኩጅርተ በእነ መሻብስትናው
የመንግስት የስራ ሰዓት ምዝገባና ቁጥጥር ስርዓቱ ስራ የገባውን ሰራተኛ ቁጥር በትክክል ነው የሚያሳየው፣ መሽኑ አይዋሽም ብለዋል ፕሬዚደንቱ። የጣት አሻራ ይመዘግባል። ከ5000 በላይ የመንግስት ሰራተኛ አለ፣ ስራ የገባው 1500 ብቻ ነው ብለዋል። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬም ችግሩ መኖሩን ቅዳሜ ዕለት አረጋግጠዋል። የሚኒስቴር መስሪያ ቤቶች ሰራተኛው የስራ ሰዓቱን ማክበሩን እንዲከታተሉ ትዕዛዝ ሰጥተዋል። የሶማሊያ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት መሐመድ ማታን ስራ የማይገቡት የመንግስት ሰራተኞች በተባለው ደረጃ ብዙ መሆናቸው አጠራጣሪ ነው ይላሉ። የአልሸባብ ታጣቂዎች የመንግስት ሰራተኞችን የጥቃት ኢላማ ስለሚያደርጓቸው በፍርሃት ስራ የማይገቡ ሊኖሩ ይችላሉ ነው የሚሉት የዩኒቨርሲቲው የፖለቲካ ሳይንቲስት።
አብሽር አልሸባብ ወሐካን ጠይ ان قفل به هو يصير هذا افرت قفوت كل سنه كو قبت دويسه انت كلا اسك دايري ما دام شقد
سو يجدون الشبابن يفرى تقيت سوتين بتا انديامن هونوال ليلى سوا تغب ايدرسم يالوت يپوليتيكا ساينتيستو ليلىو دغمو يمنغست سراتنيوچ كسرا سلم ما يبررو يام لسراچو دنتان داينوراچو ادرغو يهونال غبتوم ميم مايسروم ينورالو بلاوال Transparency International Somalian ላለፉት 20 አመታት በየአመቱ ከአለም ከቀንደኞቹ በሙስና የተዘፈቁ ሀገሮች መደብ ሲፈረጃት ቆይቷል። ማሃድዋ ሱጌ ትኩረቱን በአስተዳደር ጉዳዮች ላይ አድርጎ የምርምር ስራ የሚያካሂደው የሶማሊያ ህዝባዊ አጀንዳ የተባለ ተቋም ዋና ስራ አስኪያጅ ናቸው። ስራ ገበታ ላይ የማይገኙ ሰራተኞች መባረር አለባቸው፣ ስርዓቱም መስተካከል ይኖርበታል ሲሉ ይመክራሉ።
ታስኑ ሄኩ ኢማን ካርታ ቆርሽ ደውለዴት በላራም ኦ ዲቡ ሀበይንታ ሸቃላ ሐረይት ክል ሕሪርታ
ይህንንም አሉ ማሃድዋ ሱጌ። መንግስት የሰራተኛ አስተዳደሩን የሚያሻሽልበት ሰፊ እቅድ በማውጣት ሊያከናውነው ይችላል። የሰራተኛ ቅጥር ግልጽነት ሊኖረው ይገባል። የመንግስት መስሪያ ቤቶች ዋና ዳይሬክተሮችም ቢሆኑ ግልጽነት ባለው መንገድ ነው መቀጠር ያለባቸው ሲሉ አሳስበዋል። ምክንያቱም እነሱ የፖለቲካ ሰዎች ሳይሆኑ ያስተዳደርና የቴክኒክ እውቀት ዘርፍ ሰራተኞች ስለሆኑ ነው በማለት አስረድተዋል። ሶማሊያ መጪው የአውሮፓ የዘመን አቆጣጠር 2023 ሲጠናቀቅ ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት IMF የዕዳ ስረዛ ይደረግልኛል ብላ ተስፋ እያደረገች ነው። ያን ለማግኘት ግን የመንግስት ግብርና ገቢ ስርዓቷን እንዲሁም የዕዳ አያያዙን በትክክል ማካሄድ ይጠበቅባታል። የመንግስት ሰራተኛ አስተዳደር ስርዓቷንም ማሻሻል አለባት።
አሁን ደግሞ ወደ ዛምቢያ ነው የምንወስዳችሁ። በዛምቢያ ፕሬዝዳንቱን መዝለፍ የሚከለክለው ህግ መነሳቱ ወደ ዴሞክራሲ የሚደረገውን ጉዞ አንድ እርምጃ ወደፊት ይወስዳል ሲሉ ተቾች የህጉ ተቾች በመልካም ተቀብለውታል። ካቲ ሾርት ከሉሳካ ያደረሰችን ዘገባ ነው። እንግዱ ወልዴ ለዛሬ ዴሞክራሲና በተግባር እንደሚከተለው ይዞታል።
በሰብአዊ መብት ጉዳዮች ላይ ጠበቃ የሆነው ዳንኤል ሲንጂዋላ ሊባቲ ለቪኦኤ እንደተናገረው ፕሬዚደንት ሂችሌማ ባለፈው አርብ ምሽት የስም ማጥፋቱን ህግ በመሰረዛቸው ደስተኛ ነው።
Very good. It allows people to freely criticize, not insult.
በጣም ጥሩ ነው። ሰዎች ፕሬዚደንቱን በነጻነት እንዲተቹ፣ መስደብ ሳይሆን እንዲተቹ ያስችላቸዋል። የመናገር ነጻነት በሚፈቅደው ህጋችን መሰረት ገንቢ ትችት ለመስጠትና ስልጣንን ካላግባብ መጠቀምን ለማስቀረት ይረዳል።
የፖለቲካ ተንታኙ ገስ ኒሬንዳ እንደሚለው ደግሞ ህጉ በመሻሻሉ ደስተኛ ቢሆንም የመናገር ነጻነትን በዛምቢያ ለማሳደግ ብዙ መሰራት አለበት።
Would like to urge President Hakainde Hichilema to set the tone.
President Hakainde Hichilema ሌሎቹንም አፋኝ ህጎች እንዲያስወግዱን ጠይቃለን።
የተቃዋሚው የብሔራዊ ዲሞክራሲያዊ ፓርቲ መሪ ሳቦይ ኢምቦይላ በቀድሞ ህግ መሰረት ለበርካታ ጊዜያት ታስረዋል። ኢምቦይላ ለቪኦኤ እንደተናገሩት የቅኝ ግዛት ዘመን ህጉ በመሰረዙ ደስተኛ ቢሆኑም ዛምቢያውያን ግን ጥንቃቄ እንዲያደርጉ መክረዋል። የሳይበር ህጉ መኖር አሳሳቢና የመናገር ነጻነትን የሚገድብ ነው ብለዋል።
I see a situation whereby they're going to use any laws whatsoever.
ማንኛውንም ህግ ተጠቅመው ተቃዋሚዎቻቸውን ማጥቃት የሚፈልጉበት ሁኔታ እንዳለ ነው የሚታየኝ። የዛምቢያ ህዝብ መጠንቀቅ ያለበት እንደውም አሁን ነው። ተዘናግተው በፌስቡክ የፈለጉትን እንዳይጽፉ፣ ምክንያቱም ፕሬዝዳንቱና የሱ ሰዎች የሳይበር ህጉን ተጠቅመው ይመጡባችኋል።
ፕሬዝዳንት ሂችሌማ ባለፈው አርብ በሰጡት መግለጫ በአገሪቱ የሞት ቅጣት መነሳቱንም አስታውቀዋል። ዛምቢያ ከዚህ በፊት የሞት ቅጣት የፈጸመችው እንደ አውሮፓውያን አቆጣጠር በ1997 ከ25 ዓመታት በፊት ነበር። እስካለፈው ዓመት ድረስ 250 የሚሆኑ ሰዎች የሞት ፍርድ ተወስኖባቸው በመጠባበቅ ላይ ነበሩ። ሙዌልዋ ሙለያ የዛምቢያ የሰብአዊ መብት ኮሚሽን ቃል አቀባይ ናቸው። እርሳቸው ለቪኦኤ እንደተናገሩት የህጉ መነሳት በዛምቢያ እየጨመረ ከመጣው የተቃዋሚዎች ስራ አንጻር የሰብአዊ መብት ሁኔታዎችን ያሻሽላል።
The signing of that bill into law
የህጉ መውጣት በህይወት የመኖር መብትንና የመናገር ነጻነትን በመጠበቅ ረገድ ትልቅ ፋይዳ አለው። ስለዚህ ሁላችንም ልናደንቀው ይገባል።
የአምነስቲ ኢንተርናሽናል ዋና ጸሐፊ የሆኑት አንገስ ካላማርድ በዚህ ዓመት መጀመሪያ ላይ ከፕሬዝዳንት ቺሌማ ጋር በተገናኙበት ወቅት በእንደ አውሮፓውያን አቆጣጠር 1965 ዓ ም የወጣውና ተቺዎችን ለማፈን ጥቅም ላይ የዋለው የስም ማጥፋት ህግ እንዲሰረዝ ጠይቀዋቸው ነበር። የሰብአዊ መብትንና የመናገር ነጻነትን እንደሚያከብሩ ይችላልማ ባለፈው ዓመት የምርጫ ዘመቻ ባደረጉበት ወቅት ቃል ገብተው ነበር። በዚህ ዓመት ብቻ 12 የሚሆኑ የይችላልማ ተቃዋሚዎች ፕሬዝዳንቱን ዘልፋቸዋል ተብለው ታስረዋል። ከነርሱ ውስጥ በተደጋጋሚ እየታሰሩም አሉ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። በነገራችን ላይ አድማጮች፣ ባለፈው ሳምንት ሰኞና ማክሰኞ ግማሽ የሚሆነውን የፕሮግራማችንን ጊዜ ያዘው ኢትዮጵያ የሰላም መንገዶች በሚል የተሰናዳ የልዩ የቴሌቪዥን ውይይት እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ የተካሄደ የቴሌቪዥን ውይይት ነበር። የዛን ውይይት የመጀመሪያና ሁለተኛ ክፍል በተከታታይ አሰምተናችሁ ነበር። እንደገና ደግሞ በድጋሚ በነገው ምሽት ሙሉውን ሰዓታችንን ፕሮግራሙን የምናስተላልፍላችሁ ሲሆን አርብም እንዲሁ በግማሹን ክፍል እናስደምጣችኋለን። በተጨማሪም በአፋን ኦሮሞ ዝግጅትና እንዲሁም በትግርኛ ቋንቋ ዝግጅታችን ይህንኑ ፕሮግራም በቋንቋዎቹ ተተርጉሞ በሙሉን ዝግጅት ትከታተላላችሁ። ስለዚህ በነገው ምሽት በሰበር ዜናዎቻችንን እንዲሁም መረጃዎቻችንን በዌብሳይታችንና በፌስቡክ ገጻችን መከታተል ትችላላችሁ። ልዩ ዝግጅቱን ግን የቴሌቪዥን ውይይቱን እዚሁ በቀጥታ መከታተል ትችላላችሁ። አሁን የፕሮግራም ማሳሰቢያ አለን።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
አድማጮች፣ አሁን ደግሞ ከለፈው ሳምንት ጀምሮ ስናደርግ እንደቆየ ነው ሊጠናቀቅ ጥቂት ቀናቶች የቀሩትን የአውሮፓውያኑን አዲስ ዓመት ምናልባትም እሁድ ነው የሚውለው፣ ከአራት ቀናት ያነሱ ነው የሚቀረው። ያንን ያለፈውን የ2022 ዓመተ ምህረት እንዴት ነው ያለፈው? የተለያዩ ጉዳዮች እንዴት ነበሩ? በሚል ዘገባዎችን እያስደመጥናችሁ እንገኛለን። ለዛሬ ወደ ዩክሬን ነው የምንወስዳችሁ። ፖላንድ እና ዩክሬን ያለውን ሁኔታ የሚቃኝ ዘገባ ይዘናል። ሩሲያ በየካቲት ወር በዩክሬን ላይ ጦርነት ከጀመረችበት ጊዜ ጀምሮ ፖላንድ የሞስኮን ጥቃት በመገዳደር የሰሜን አትላንቲክ ቃል ኪዳን ጦር ኔቶ ቁልፍ አጋር እና በቀጠናው የዩናይትድ ስቴትስ ተፈላጊ አጋር ሆናለች። 7 ሚሊዮን የሚጠጉ ዩክሬናውያን ስደተኞች ወደ ፖሊሽ ድንበር ተሻግረዋል። ዩክሬንና ኔቶ የአጋሮችም የጦር መሳሪያና የሰብአዊ እርዳታ ወደ ዩክሬን ለማስገባት ፖላንድን ይጠቀማሉ። የአሜሪካ ድምጿ ማይስሮቭላ ጎንዳዜ ከዋርሶ ያደረሰችን ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ሩሲያ ዩክሬንን ከመውረሯ አንድ ቀን ቀደም ብሎ የዩክሬን ዋና ከተማ ኪቭን የጎበኙት የፖሊሽ ፕሬዝዳንት አንድሬ ዱዳ
ፖላንድ መቼም ዩክሬንን ብቻዋን አትተዋትም ብለው ነበር። ጦርነቱ ከተጀመረ በኋላ ፖላንድ ጦርነቱን ሸሽተው የሚሰደዱ ዩክሬናውያንን ተቀብላ እንደ እንግዳ አስተናግዳቸዋለች። ዋርሶ በሚገኘው ሜሮሽቭስኪ ማዕከል ምክትል ዳይሬክተር የሆኑት ሉካሽ አዳምስኪ ዩክሬን በሚሊየን ለሚቆጠሩ የዩክሬን ስደተኞች መኖሪያ ሆናለች ይላሉ። የዩክሬን ዜጎች በፖላንድ በርካታ መብቶች ሲኖሯቸው፣ በግልባጩ ፖሊሶችም በዩክሬን ተመሳሳይ መብቶች አሏቸው። ፖላንድ የምዕራባውያንን የጦር መሳሪያዎችና የሰብአዊ እርዳታ አቅርቦቶችን ወደ ዩክሬን በማድረስም ወሳኝ ሚና ተጫውታለች። አዳምስኪ እንደሚሉት የሩሲያ ስጋት ሁልጊዜም መልካም ያልነበረውን በዩክሬንና በፖላንድ መካከል ያለውን ግንኙነት ለውጦታል።
ጦርነቱ የሁለትዮሽ ግንኙነት እንዲጠናከር፣ መተማመንና መዋደድ በከፍተኛ ሁኔታ እንዲሻሻል አድርጓል። ሁለቱም አገሮች የጋራ ፍላጎትና የጋራ የወደፊት ራዕይ እንዳላቸው ግልጽ አድርጎ አሳይቷል።
በግንቦት ወር የፖሊሽ ፕሬዝዳንት ዱዳ ዩክሬን ፓርላማ ውስጥ በአካል ቀርበው ንግግር በማድረግ ጦርነቱ ከተጀመረ ወዲህ ይህን ያደረጉ የመጀመሪያው የውጭ መሪ ሆነዋል። በንግግራቸው ዩክሬን የአውሮፓ ሕብረትን ለመቀላቀል ያቀረበችውን ጥያቄ እንደሚደግፉ በመግለጽ ዩክሬን የሩሲያ ፕሬዝዳንት ቭላድሚር ፑቲን ካቀረቧቸው ጥያቄዎች የተወሰነውን እንድትቀበል በማለት ሀሳብ ያቀረቡ አውሮፓውያንን ተችተዋል። በእሳቸው እምነት ከሩሲያ ጋር የሚደረግ ማንኛውም የግዛት ስምምነት ለጠቅላላው ምዕራቡ ዓለም ሽንፈት መሆኑንም አስረግጠው ገልጸዋል።
የወደፊት እጣ ፈንታዋን የመወሰን መብት ያላት ዩክሬን ብቻ ናት። ለራሷ መወሰን የምትችል ዩክሬን ብቻ ናት። ዓለም ሩሲያ ከዩክሬን ግዛት ጠቅልሎ እንዲወጣና ዓለም አቀፍ ሕጎችን መጣስ እንዲያቆም መጠየቅ አለበት።
እንደ አውሮፓውያን አቆጣጠር በ2022 ፖላንድ የዩክሬን ዋና ወታደራዊ ድጋፍ ሰጪ ከሆኑ ሀገራት አንዷ የሆነች ሲሆን ከሌሎች የባልቲክ ግዛቶች ጋር በመሆን ዩክሬን የአውሮፓ ህብረትንና ኔቶን እንድትቀላቀል የማግባባት ስራ ትሰራለች። ዋርሶ ለዩክሬን እየሰጠች ያለችው ድጋፍም ለተወሰነ ጊዜ ከዋሽንግተን ጋር የነበራት ሻካራ ግንኙነት እንዲሻሻል አስተዋጽኦ አድርጓል። የዩናይትድ ስቴትስ ፕሬዝዳንት በመጋቢት ወር በፖላንድ ባደረጉት ጉብኝት ዩክሬናዊ ስደተኞችንና በቦታው የሚገኙ የአሜሪካን ወታደሮችን አግኝተው ነበር። በዚህ ጉዞ ላይም ዩናይትድ ስቴትስ ዩክሬን ለዲሞክራሲና የራስን መብት በራስ ለመወሰን የምታደርገውን ጥረት ለመደገፍ ያላትን ስልታዊ ግብ ያረጋገጡ ሲሆን፣ ፖላንድ በአውሮፓ ለነጻነትና ደህንነት የሚደረገው ትግል እጅግ አስፈላጊ የጦር ሜዳ መሆኗን አመልክተዋል። ፕሬዚዳንት ባይደን ዋርሶ ውስጥ በሚገኘው የሮያል ቤተ መንግስት ባደረጉት ንግግር የፖላንድ ዋና ከተማ የሆነችው ዋርሶ ጭቆናን በመዋጋት ረገድ ያላትን ታሪካዊ አስፈላጊነት አጽንኦት ሰጥተውታል። በምስራቅ አውሮፓ የሶቪየት ህብረት እንዲበታተንና ቀዝቃዛው ጦርነት እንዲያበቃ ባደረጉት ክስተቶች ዙሪያ ሀገሪቱ ቁልፍ ሚና ተጫውታለች።
ለበርካታ ትውልዶች ዋርሶ ነጻነት በተገዳደረበት ቦታና ነጻነት በሰፈነበት ቦታ ቆሟል። ዛሬ በኪቭ፣ ሜሪዮፖል እና ካርኪቭ የሚካሄደው ጦርነት ለዘመናት ሲደረግ የቆየው ትግል አካል ነው። በ1956 በሃንጋሪ፣ በ1956 በፖላንድ፣ ከዚያም እንደገና በ1981 በቼኮዝሎቫኪያ፣ በ1968
ባይደን ዩናይትድ ስቴትስ ለዩክሬን ያላትን ቁርጠኝነት በዝርዝር አስረድተው ሩሲያ በዩክሬን ላይ የፈጸመችው ተግባር በአጋሮች መካከል ያለው ትስስር እንዲጠናከር ማድረጉን አመልክተዋል።
Instead, Russian forces have met their match with brave and
የሩሲያ ኃይሎች ጀግናና ጠንካራ የሆኑ ዩክሬን ተቀናቃኞች ጋር ነው የገጠሙት። የሩሲያ ጭካኔ የተሞላባቸው ዘዴዎች ዩክሬን ቆራጠኝነት ከመስበር ይልቅ የበለጠ አጠናክሯቸዋል። ኔቶን በመከፋፈል ፋንታ ምዕራባውያን አሁን ከመቼውም ጊዜ የበለጠ ጠንካራና አንድነት አላቸው። ሩሲያ በድንበሯ ላይ የሚገኘው ኔቶ እንዲቀንስ ፈልጋ ነበር። አሁን ግን ፑቲን ከመቼውም ጊዜ የበለጠ ጠንካራና በመቶ ሺዎች የሚቆጠሩ የአሜሪካ ወታደሮች ከሌሎች የኔቶ አባሎች ጋር የሚገኙበት ትልቅ ሆነን እንድንኖር አድርጓል።
ዩናይትድ ስቴትስ እና ፖላንድ ሁለቱም ለዩክሬን የገንዘብ ድጋፍ ያደርጋሉ። ኪል የተሰኘው ተቋም በዓለም ኢኮኖሚ ዙሪያ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከጥር 24 እስከ ጥቅምት 3 ባለው ጊዜ ዩናይትድ ስቴትስ ለዩክሬን ወታደራዊ፣ ሰብአዊና የገንዘብ እርዳታ የሚውል $55 ቢሊዮን ቃል የገባች ሲሆን ፖላንድ ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ ቃል ገብታለች። የፖሊሽ ግዛት ለዩክሬን የሚደረግ ድጋፍ መሰረት ሆኖ እያገለገለ በመሆኑም ፖላንድ ለአውሮፓ ደህንነት እጅግ ተፈላጊ የዩናይትድ ስቴትስ አጋር ሆናለች።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ቅድም እንዳስተዋወቅኩት በነገው ምሽት ኢትዮጵያ የሰላም መንገዶች በሚል እዚህ ዋሽንግተን ዲሲ ስቱዲዮ ውስጥ የተሰናዳው ልዩ ዝግጅት በድጋሚ የሚቀርብበት ስለሆነ እንድትከታተሉ እንጠይቃለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲመራልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት እንገናኛለን። እስከዚያው ሰላም፣ በደህና እደሩ።